የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብሎ የሚጠሩት ታጣቂዎች በወረራ ይዘዋቸው በነበሩት የአማራ ክልል አካባቢዎች በብዙ ቢሊዮን የሚቆጠር የንብረት ውድመት አድርሰዋል ሲል የአማራ ክልል መንግስት አከሰሰ። ውድመቱ የግብርና ምርቶችንና በቅርቡ በህወሓት ታጣቂዎች የተያዙትን የደሴና ኮምቦልቻን ከተሞች አይጨምርም ሲል የክልሉ የፕላንና ልማት ቢሮ አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ክልል ፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ በአማራ ክልል በህወሓት ታጣቂዎች ስር ባሉና ነጻ በወጡ የተለያዩ አካባቢዎች በሰው ህይወትና በንብረት ላይ የከፋ ጉዳት ማድረሳቸውን ይናገራሉ። በዚህም ይላሉ አቶ አንሙት 280 ቢሊዮን ብር የሚጠጋ የሀብት ውድመት ደርሷል። ህወሓት ያደረሰው የውድመት መጠን መረጃ የአማራ ክልል በቅርቡ ያካሄደውን የዳሰሳ ጥናት መነሻ ያደረገ መሆኑንም ጠቁመዋል።
በተለይ ደግሞ ከደቡብ ጎንደር ጋይንት አካባቢ ያለውን መነሻ በማድረግ የተጠኑ ናቸው እና ጠቅላላ ወደ 279.5 ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው እንግዲህ በሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው። ማሻሻል ይጠይቃል፣ ይጨምራል፣ በጣም ይጨምራል። ከዛ
ይህ የክልል አቀፍ የዳሰሳ ጥናት የተካሄደው ህወሓት ወረራ በፈጸመባቸውና ነጻ በወጡ የተለያዩ ዞኖች በሚገኙ 45 ወረዳዎች ነው ብለዋል አቶ አንሙት። የዳሰሳ ጥናቱ በቅርቡ ደሴና ኮምቦልቻ የተፈጸመውንና የአርሶ አደሮችን ሰብል አይጨምርም ነው ያሉት አቶ አንሙት።
ከፍተኛ የሆነ ውድመት የደረሰው ደግሞ ግብርናው ላይ ነው። ያው የግል ሰብልም ላይ እንስሳም ላይ እዚህ የምርምር ተቋማትም እንደዚህ ብሎ ትልቁን ድርሻ የግብርና ይይዛል። ሐይቅ፣ ደሴ፣ ኮምቦልቻ ሳይያዝ በፊት የነበረ ነው። እዛ በኋላ በጣም ለውጥ አለው። ኮምቦልቻን ደሴ ምንም ካቂቴው ከአማራ ከተሞች ብቻ ሳይሆን ኢትዮጵያም ውስጥ ካሉ ከተሞች ትልቅ የሆነ ኢኮኖሚ እንቅስቃሴ ያለው ነው። ኢኮኖሚ ሴንተር ነው። ስለዚህ ሁለቱ ሲጠኑ በጣም ሰፊ ተግር ይገመታል። ብዙ ነው የሚሆነው ውድመቱ።
የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም ከ1200 በላይ ሆስፒታሎች፣ ጤና ጣቢያዎች እና ጤና ኬላዎች ላይ ወራሪ ብለው በጠሩት የትግራይ ኃይል መውደማቸውን ገልጸው በዚህም 6 ሚሊዮን የሚጠጋ ሕዝብ የጤና አገልግሎት እንዳያገኝ ሆኗል ብለዋል።
ከ28 ያላነሱ ሆስፒታሎች፣ ከ258 ያላነሱ ጤና ጣቢያዎች፣ ከ941 ያላነሱ ጤና ኬላዎች አሁን ላይ አገልግሎት የተቋረጠባቸው ሁኔታ ነው ያለው። በዚህ ውስጥ እንግዲህ ከፍተኛ ውድመትና ከፍተኛ ዘረፋዎች ተካሂደዋል። ከስድስት ሚሊዮን ያላነሰ የህብረተሰብ ክፍል አሁን በወደሙ ጤና ተቋሞች ላይ ይኖራል ተብሎ ይገመታል። ስለዚህ ይሄ አገልግሎቱ የጤና አገልግሎት መሰረታዊ የጤና አገልግሎቶች ተቋርጠዋል። ስለዚህ እነዚህን የተቋረጡ አገልግሎቶች እንግዲህ ነጻ የሆነ ሲሄድ በአስቸኳይ ለመሙላት ከፍተኛ ጥረት እያደረግን ያለንበት ሂደት ነው ያለው።
በትምህርት ዘርፉም ቢሆን በቅርቡ ከክልሉ ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጋር የአሜሪካ ድምጽ በነበረው ቆይታ ህወሓት ከ1500 በላይ የትምህርት ተቋማትን ማውደሙን ገልጸዋል። በዚህም ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንዲፈናቀሉ ሆነዋል ብለዋል አቶ ጌታቸው።
ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው፣ የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሂዷል።
ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ።
የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ ሲያጠቃልሉ ከላይ የተጠቀሱትን መሰረተ ልማቶችና በመንገድ፣ በድልድዮች፣ በመስኖ፣ በግብርና፣ በባህልና ቱሪዝም፣ በገንዘብ፣ በውሃ፣ በኢንዱስትሪና ኢንቨስትመንት እንዲሁም በንግድና ሌሎች አገልግሎት ሰጪ ተቋማትም የከፋ ጉዳት በማድረሱ በጥቅሉ 280 ቢሊዮን ብር የሚጠጋ ሀብት ወራሪ ብለው በጠሩት የትግራይ ኃይል መውደሙን አስረድተዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ በአማራ ክልል በህወሓት የተያዙ አካባቢዎችን መልሶ ለማቋቋምና ተፈናቃዮችን ለመርዳት በውጭና በሀገር ውስጥ የሚገኙ ኢትዮጵያውያን እስካሁን 1.5 ቢሊዮን ብር የገንዘብ ድጋፍ እያደረጉ መሆናቸውን ተናግረዋል።
ህብረተሰቡ በጣም ጥሩ እንቅስቃሴ እያደረገ ነው። በተለይ የውጭ ዲያስፖራም እስካሁን በመንግስት አካውንት አስገብተው አያውቁም። አሁን ባለን መረጃ በቅርብ እኔ አጋጣሚ ስለምከታተለው ወደ 33 ሚሊዮን ብር የሚሆን ወደ መንግስት አካውንት አስገብተዋል። የክልሉ የመንግስት ሰራተኞች ከንግዱ ህብረተሰብ ከአርሶ አደሮች ከከተማ ነዋሪዎች በአጠቃላይ ወደ 1.5 ቢሊዮን ብር በላይ ወደ ክልሉ አካውንት ገብቷል።
በንጹሃን ዜጎች ግድያ፣ በአስገድዶ መድፈር፣ በንብረት ዘረፋና ውድመት በተደጋጋሚ የሚከሰሰው ህወሓት ተመሳሳይ ወንጀሎችን እንደማይቀበላቸው ሲገልጽ መቆየቱ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው የምርመራ ውጤት በህወሓት ኃይሎች ቁጥጥር ስር በነበሩ የአማራ ክልል ከተሞችና የገጠር ስፍራዎች ሁሉ በግልና በመንግስት ንብረቶች ላይ ሰፊ የሆነ ዘረፋና የንብረት ውድመት መፈጸሙን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። በሌላ በኩል ትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ሆነ የህወሓት ባለስልጣናት ታጣቂዎቻቸው በሰላማዊ ሰዎች ላይ ያደርሷቸዋል የተባለውን የሰብአዊ መብት ጥሰቶችም ሆነ የንብረት ውድመቱን አይቀበሉም። በአንጻሩም ትላንት በሰጡት መግለጫ በትግራይ ክልል ለደረሱ ጥፋቶች ካሳ እንጠይቃለን ብለዋል። ባለፈው ሳምንት ታጣቂዎች በአማራ ክልል የሚገኙ ከተሞችን ተቆጣጥረውበት በነበሩባቸው ጊዜያት ዘግናኝ በሆነ ሁኔታ ሴቶች የመድፈር ወንጀል ፈጽመዋል በሚል የቀረበባቸውን ክስ ባስተባበሉበት መግለጫም ታጣቂዎቻቸው በስነ ምግባር የታነጹ በመሆናቸው እንዲህ ያለ ተግባር አይፈጽሙም ነው ያሉት።